ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ጥቅምት 17 2015 ዓ ም ዝግጅታችን ጀመረ። የሰሜን ኢትዮጵያው ግጭት በአስቸኳይ እንዲቆም ዩናይትድ ስቴትስ በድጋሚ ጠይቃለች። በሰሜኑ ጦርነት ምክንያት የኤሌክትሪክ አገልግሎት በተቋረጠባቸው አካባቢዎች በአጭር ጊዜ ውስጥ የኃይል አገልግሎት እንዲያገኙ እየተሰራ መሆኑ ተገልጿል። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የምሽቱ ዋና አዘጋጅ አሉላ ከበደ ነው። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን ቀዳሚ ወደሚሆነው የምሽቱ ዋና ዋና የዓለም ዜና እንውሰዳችሁ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ከምሽቱ ዜና ጋር እንግዲህ ወልዴ ነኝ። የሰሜን ኢትዮጵያው ግጭት በአስቸኳይ እንዲቆም ዩናይትድ ስቴትስ በድጋሚ ጠየቀች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የሰሜን ኢትዮጵያው ግጭት በአስቸኳይ እንዲቆም በድጋሚ ጥሪ ያቀረቡት በጉዳዩ ላይ ከተባበሩት አረብ ኤሚሬቶች ፕሬዝደንት ሞሐመድ ቢን ዛይድ ጋር መወያየታቸውን በገለጹበት በዛሬው የትዊተር መልእክታቸው ነው። ይሁን እንጂ ስለ ውይይታቸው ዝርዝር ማብራሪያ አልሰጡም። በኢትዮጵያ መንግስትና በህወሓት መካከል በደቡብ አፍሪካ እየተደረገ ያለው የሰላም ንግግር ዛሬ ለሶስተኛ ቀን ቀጥሏል። ሆኖም በንግግሩ ስለተነሱ ጉዳዮች ከየትኛውም ወገን መረጃ አልተሰጠም። አድማጮች፣ ዝርዝሩ በዕለቱ አብይ ርዕስ ይቀርባል። የጣሊያን የባህር ድንበር ጠባቂዎች ከ1000 በላይ ፍልሰተኞችን ከሜዲትሬኒያን ባህር ላይ መታደጋቸውንና 2 አስክሬን ማግኘታቸውን አስታውቀዋል። በ2 የአሳ ማስገሪያ ጀልባዎች ላይ የተካሄደው የነፍስ ማዳን ሥራ በሲሲሊ አቅራቢያ የተካሄደ መሆኑንና ጀልባዎቹ ከሊቢያ መነሳታቸውን የኤኤፍፒ ዘገባ አመልክቷል። የድረሱልን ጥሪው ፍልሰተኞች በአደጋ ወቅት እንዲጠቀሙበት ወደ ተዘጋጀው ስልክ ማክሰኞ ዕለት መደወሉም ታውቋል። ባለፈው ሳምንት መጨረሻ ስልጣን የተቆናጠጡት የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ማክሰኞ ለመጀመሪያ ጊዜ በፓርላማ ባደረጉት ንግግር ከአፍሪካ የሚነሱ ፍልሰተኞችን ለማስቆም ቃል ገብተዋል። ከሁለተኛው የዓለም ጦርነት ወዲህ የቀኝ አክራሪ መንግስት ስልጣን በያዘባት ጣሊያን ጠቅላይ ሚኒስትር የሆኑት ሞሎኒ መንግስታቸው ፍልሰተኞችን ከመነሻው ለማስቆምና ሕገወጥ ዝውውርን ለመስበር እንደሚፈልግ ተናግረዋል። የመነሻ ምንጭ ከሆነው ሊቢያ የሚደረገውን ጉዞ ለማስቀረት ቃል ገብተዋል። ይህ በእንዲህ እንዳለ ሞሮኮ በበኩሏ 23 ሕገወጥ ሰው አዘዋዋሪዎችን ባለፈው ሰኔ ፍልሰተኞች ባለቁበት ድንበር ላይ መያዟን አስታውቃለች። ከተያዙት ውስጥ ሞሮኮውያንና 4 ከሰሃራ ግርጌ ካሉ አገሮች የመጡ እንደሚገኙበት ታውቋል። ዓለም አቀፍ የፍልሰተኞች ድርጅት ማክሰኞ ባወጣው ሪፖርት ከእንደ አውሮፓውያን አቆጣጠር 2014 ወዲህ 29,000 ፍልሰተኞች ሲሞቱ ከዚህ ውስጥ 5,000ዎቹ ሕይወታቸውን ያጡት ባለፈው 2 ዓመታት ውስጥ ነው። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በኢራን በአንድ የሺያ የአምልኮ ቦታ ላይ ታጣቂዎች ተኩስ ከፍተው 15 ሰዎች ሲገድሉ ከ40 በላይ ማቁሰላቸውን ባለሥልጣናት አስታውቀዋል። ጥቃቱ የተፈጸመው ሽራዝ በተባለችው ከተማ በሚገኘው ሻ ቼራግ መቅደስ ላይ ሲሆን መንግሥታዊ መገናኛ ብዙሃን ጥቃቱ በአሸባሪዎች የተፈጸመ መሆኑን ገልጸው ከጥቃት ፈጻሚዎቹ 2 መያዛቸውን ተናግረዋል። አይሲስ ጂሃድ ስኩፕ በተባለው የመገናኛ አውታሩ በኩል ለጥቃቱ ኃላፊነት እንደሚወስድ 2 ጊዜ አስታውቋል። ጥቃቱ የተፈጸመው በመቶ የሚቆጠሩ የተቃውሞ ሰልፈኞች ባለፈው መስከረም በፖሊስ እጅ በመሞቷ በኢራን ከፍተኛ ተቃውሞ ባስነሳችው በማሻ አሚኒ መቃብር 40 ቀኗን ለማሰብ በተሰበሰቡበት ወቅት ነው። ባለፈው መስከረም የኢራን የሥነ ምግባር ፖሊስ ከኩርድ ወገን የሆነችውን ማሻ አሚንን ሂጃቧን በትክክል አልተከናነበችም በማለት በቁጥጥር ስር ከዋላት በኋላ በሆስፒታል ሕይወት አልፏል። ፖሊስ በልብ ድካም መሞቷን ቢናገርም ቤተሰቦቿ ልጃቸው ጤነኛ ነበረች ብለዋል። በዚህ ሳቢያ በተነሳው ተቃውሞ የሰብአዊ ድርጅቶች እንደሚሉት ከ200 በላይ ሰዎች ሲገደሉ በሺዎች እንኳን ባይሆን በመቶዎች የሚቆጠሩ ተይዘዋል። እስራኤል ዛሬ ደማስቆ አቅራቢያ ባሉ ኢላማዎች ላይ የአየር ጥቃት ፈጽማለች ሲል የሶሪያ መንግስት የዜና አውታር ዘግቧል። ይህም በሳምንት ውስጥ ለሶስተኛ ጊዜ መሆኑ ነው። የሶሪያ መንግስት ቴሌቪዥን ከእስራኤል የተተኮሱ ናቸው የተባሉ ሚሳኤሎች በሶሪያ ጸረ ሚሳኤል ተተኳሾች ሲጠለፉ አሳይቷል። የሰሞኑ ጥቃት ከአንድ ወር እፎይታ በኋላ የመጣ መሆኑ ታውቋል። ዛሬ በተፈጸመው ጥቃት በሰው ላይ የደረሰ ጉዳት የለም ተብሏል። ሰኞ ዕለት በተፈጸመ ጥቃት አንድ ሶሪያዊ ወታደር መገደሉን የሀገሪቱ ጦር አስታውቋል። ሩሲያ የኃይል መሠረተ ልማቶችን ከአየር መደብደቧን ተከትሎ በበርካታ የዩክሬን ክልሎች የኤሌክትሪክ ኃይል አቅርቦት ውስን እንደሚሆን መንግሥታዊ የሆነው የዩክሬን የኃይል ኩባንያ ኡክነርጎ አስታውቋል። በምሽት የተፈጸመው ድብደባ በሀገሪቱ ማዕከላዊ ክፍል የሚገኝን የኃይል ማከፋፈያ የጨመረ ሲሆን በቀሩት ማከፋፈያዎች ላይ ጫና እንዳይበዛና የወደሙትን ማከፋፈያዎች ለመጠገን የኤሌክትሪክ አጠቃቀም ቁጠባ ማድረግ አስፈላጊ ነው ብሏል ኡክነርጎ። በክሪሚያ የሚገኙ በሩሲያ የተሸሙ ባለሥልጣን ዛሬ እንዳሉት በምሽት የተፈጸመው የድሮን ጥቃት በቦታው የሚገኝና ሙቀትን ወደ ኤሌክትሪክ ኃይል የሚቀይርን ጣቢያ ኢላማ አድርጎ ነበር። ባለሥልጣኑ ጨምረውም በክሪሚያ የኃይል ችግር እንደሌለና በድብደባው በሰው ላይ ጉዳት እንዳልደረሰ ተናግረዋል። ይህ በእንዲህ እንዳለ የሩሲያው ፕሬዝደንት ቭላድሚር ፑቲን ትናንት የአገሪቱ ስልታዊ የኒውክሌር ኃይል ልምምድ ሲያደርግ ከርቀት ተመልክተዋል። ይህም ከፍተኛ የኒውክሌር ጥቃት ቢደርስባት እንዴት አድርጋ ሩሲያ መልስ እንደምትሰጥ የተለማመዱበት ነው ተብሏል። የሩሲያ መንግስት ቴሌቪዥን ፑቲን ልምምዱን ከርቀት በቪዲዮ ሲከታተሉና ከፍተኛ ወታደራዊ አዛዦችም ስለ ልምምዱ መግለጫ ሲሰጡ አሳይቷል። ሩሲያ መብረቅ በመባል የሰየመችውን ዓመታዊ ልምምድ እንደምታደርግ አስታውቃ ነበር ሲል ዋይት ሃውስ ማክሰኞ በሰጠው መግለጫ አመልክቶ ነበር። ሩሲያ የኒውክሌር ልምምዷን ያካሄደችው የሰሜን አትላንቲክ ጦር ቃል ኪዳን ኔቶ አባል አገራት ብርቱ ወይም ጽኑ ቀትር ሲሉ የሚጠሩትን የኒውክሌር ልምምድ በማድረግ ላይ ባሉበት ወቅት ነው። ትናንት ረቡዕ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የእስራኤሉን ፕሬዚደንት አይሳክ ሄርዞግ በዋይት ሃውስ ተቀብለው አነጋግረዋል። አይሳክ ሄርዞግ በሩሲያ ጥቅም ላይ የዋሉትን የኢራን ድሮኖች በተመለከተ አገራቸው ያላትን መረጃ ለአሜሪካው ፕሬዚደንት ጆ ባይደን እንደሚያካፍሏቸው አመልክተው ነበር። የሄርዞግ ቢሮ እንዳለው በዩክሬን ጥቅም ላይ የዋሉትንና ባለፈው ዓመት በኢራን የተሞከሩትን ድሮኖች ተመሳሳይነት የሚያሳዩ ፎቶዎች እስራኤል አላት። ዩክሬንና የምዕራብ አጋሮቿ ሩሲያ የዩክሬን መዲና ኪቭን ጨምሮ ለመደብደብ የተጠቀመችባቸው ድሮኖች ኢራን ስር የሆኑ ሻሂድ 136 የተባሉ ድሮኖች መሆናቸውን ሲናገሩ ሰንብተዋል። በመጨረሻም አድማጮች፣ ኢላን መስክ ሰብአዊነትን ለመደገፍ ሲሉ ትዊተርን እንደሚገዙና ተጠያቂነት የሌለበት ሁሉም በነጻ የሚፈነጭበት ቦታ እንዲሆን እንደማይፈልጉ በዛው በትዊተር ዛሬ አስታውቀዋል። በትዊተር ማስታወቂያ ለሚያስነግሩና ለሚያስተላልፉ የማስታወቂያ ድርጅቶች የላኩት መልእክት የመጣው መስክ በ44 ቢሊዮን ዶላር ትዊተርን በመግዛት የግላቸው ሊያደርጉ አንድ ቀን በቀረበት በዛሬው ዕለት ነው። በሌላኛው የትዊተር መልእክታቸው መስክ የባኞ ቤት የእጅ መታጠቢያ ገንዳ ይዘው ወደ ትዊተር ዋና መስሪያ ቤት ሲገቡ የሚያሳይ ቪዲዮ ለቀዋል። ወደ ትዊተር ዋና መስሪያ ቤት እየገባው ነው፣ ይግባችሁ ተረዱት ብለዋል። የእጅ መታጠቢያው ወይም ፈረንጆቹ ሲንክ የሚሉትን ተሸክመው የገቡትም ሌት ዳት ሲንክ ኢን ተረዱት ይግባችሁ የሚለውን የፈረንጆቹን አባባል ለመወከል እንደሚሆን ተገምቷል። ትዊተርን የሚገዛው የወደፊቱ ስልጣኔ ወደ ሁከት ሳይገባ በጤናማ መንገድ የተለያዩ እምነቶች የሚስተናገዱበት አደባባይ ስለሚያስፈልገው ነው ብለዋል ቢሊየነሩ መስክ። ክብራትና ክብራን፣ የዛሬው ምሽት ዜና በዚሁ ተፈጽሟል። አብራችሁን እንድትቆዩ ጋብዛለሁ። መልካም ምሽት።
እንግዶ ወልዴን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ጥቅምት 17 2015 ዓ.ም ተመረ ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ VOA አማሃሪክ በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብራችሁን ቆዩ። አሁን ቀዳሚ ወደ ሆነው የአብይ ርዕስ ዘገባ እንለፍ። የሰሜን ኢትዮጵያው ግጭት በአስቸኳይ እንዲቆም ዩናይትድ ስቴትስ በድጋሚ ጠይቃለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የሰሜን ኢትዮጵያው ግጭት በአስቸኳይ እንዲቆም በድጋሚ ጥሪ ያቀረቡት በጉዳዩ ላይ ከተባበሩት አረብ ኤምሬትሶች ፕሬዝዳንት መሐመድ ቢን ዛይድ ጋር መወያየታቸውን በገለጹበት በዛሬው የትዊተር መልእክታቸው ነው። ይሁን እንጂ ስለ ውይይታቸው ዝርዝር ማብራሪያ አልሰጡም። በኢትዮጵያ መንግስትና በህወሓት መካከል በደቡብ አፍሪካ እየተካሄደ ያለው የሰላም ንግግር ዛሬ ለሶስተኛ ቀን ቀጥሏል። ሆኖም በንግግሩ ስለተነሱ ጉዳዮች ከየትኛውም ወገን መረጃ አልተሰጠም። ኬኔዲ አባተ ተጨማሪ ዘገባ አለው።
ለሰሜን ኢትዮጵያው ጦርነት ፖለቲካዊ መፍትሄ ለማምጣት በኢትዮጵያ መንግስትና በህወሓት መካከል በደቡብ አፍሪካ በዝግ እየተካሄደ ያለው የሰላም ንግግር ዛሬ ጥቅምት 17 2015 ዓ.ም ሶስተኛ ቀኑ ላይ ይገኛል። በሁለት ዓመታት ቆይተው በሺዎች የሚቆጠሩ ሰዎችን ለሞት ሚሊዮኖችን ደግሞ ከቀያቸው ለመፈናቀል ለዳረገው ለዚህ ግጭት አንዳች መፍትሄ ለማምጣት የታለመው ንግግር ይዘትም ሆነ ባለፉት ቀናት ሂደቱ ከምን እንደደረሰ በይፋ የታወቀ ነገር የለም። እና የሰላም ንግግሩ ቀዳሚ አጀንዳ ግጭቱን በአስቸኳይ ማቆም መሆን አለበት የሚል አቋም የምታራምደው ዩናይትድ ስቴትስ አሁንም ይህንን ሐሳቧን ማስተጋባቷን ቀጥላለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በአፋጣኝ ግጭቱን ማቆም እንደሚያስፈልግ በዛሬው ዕለትም በድጋሚ አሳስበዋል። ሚኒስትሩ ከተባበሩት አረብ ኤምሬቶች ፕሬዝዳንት መሐመድ ቢን ዛይድ ጋር መወያየታቸውን በገለጹበት በዛሬው የትዊተር መልእክታቸው ለዩክሬን ስለሚደረገው ድጋፍና በሰሜን ኢትዮጵያ ያለውን ግጭት በአስቸኳይ የማቆም አስፈላጊነትን ጨምሮ ስለተለያዩ ቀጠናዊ ጉዳዮች መልካም ውይይት አድርገናል ብለዋል። ይሁን እንጂ በውይይታቸው ስላነሱት ጉዳይ በዝርዝር አልገለጹም። ሚኒስቴር መስሪያ ቤታቸውም የሁለቱን አካላት ውይይት በማስመልከት በድረገጹ ባወጣው መግለጫ ዝርዝር መረጃ አልሰጠም። ብሊንከን በትላንትናው ዕለትም በትዊተር ገጻቸው ባስተላለፉት መልእክት ወደ ሰላም ለማምራት የመጀመሪያው እርምጃ ያሉት ግጭቱን በአስቸኳይ የማቆም ስምምነት ላይ እንዲደርሱ ለኢትዮጵያ መንግስትና ለህወሓት ልዑካን ቡድኖች ጥሪያችንን እናቀርባለን ማለታቸው ይታወሳል። በዚህ ጉዳይ ላይ ከኬንያው ፕሬዝዳንት ሩቶ፣ ከደቡብ አፍሪካ የዓለም አቀፍ ግንኙነትና ትብብር ሚኒስትር ፓንዶር እንዲሁም ከኢትዮጵያ ጠቅላይ ሚኒስትር አብይ ጋር መነጋገራቸውንም ነው ያመለከቱት። የኢትዮጵያ መንግስት በርካታ የትግራይ ክልል ከተሞችን መቆጣጠሩን እየገለጸ በሚገኝበት በዚህ ወቅት ግጭቱ በአስቸኳይ እንዲቆም ከሰሞኑ ተደጋጋሚ ጥሪዎችን በማቅረብ ላይ የሚገኘው ህወሓትም ይኸው ጉዳይ የሰላም ንግግሩ ቀዳሚ አጀንዳ እንዲሆን በከፍተኛ አመራሩ ፕሮፌሰር ክንደያ ገብረሕይወት በኩል መጠየቁ አይዘነጋም። የሰላም ንግግሩ በመከላከያ ኃይል መስዋዕትነት እየተስተካከለ የመጣውን ሁኔታ የበለጠ ለማጠናከር ምቹ አጋጣሚ የሚፈጥር አድርጌ ወስደዋለሁ ያለው የኢትዮጵያ መንግስት በበኩሉ መከላከያ ሰራዊት ቁልፍ የሚባሉ የትግራይ ከተሞችን መቆጣጠሩን ቀጥሏል ሲል ውጊያው ያለማቆሙን መጠቆሙ ይታወሳል። ያልተገደበ የሰብአዊ እርዳታ አቅርቦት ሌላው ህወሓትና ዓለም አቀፉ ማህበረሰብ በተደጋጋሚ የሚያነሱት ጉዳይ ሲሆን ይህ ካልሆነ ለረሃብ የተጋለጡ በርካታ ሰዎች በተለይም ህጻናት በአስደንጋጭ ቁጥር ለህልፈት መዳረግ ይጀምራሉ ሲሉ የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴርና ዋይት ሀውስ በቃል አቀባዮቻቸው በኩል መግለጻቸው ይታወቃል። የኢትዮጵያ መንግስት በበኩሉ መከላከያ ሰራዊቱ በተቆጣጠራቸው የትግራይ ክልል አካባቢዎች ከረድኤት ድርጅቶች ጋር በመተባበር እርዳታ የማቅረብ ሂደት መጀመሩን አስታውቋል። የመንግስት ኮሚኒኬሽን ሚኒስትር ዶክተር ለገሰ ቱሉም ትላንት በፌስቡክ ገጻቸው ባሰፈሩት ጽሁፍ የትግራይ ህዝብ ሰብአዊ እርዳታም ሆነ ጥበቃ ለድርድር አይቀርብም ብለዋል። በሁሉም አካባቢዎች በአስቸጋሪ ሁኔታ ውስጥ ላሉ ሁሉ ሰብአዊ እርዳታ እርዳታ ለማፋጠን መንግስት በትጋት እየሰራ ነው ያሉት የኮሙኒኬሽን ሚኒስትሩ በተረጂዎች ስም የሚመጣ የእርዳታ ህልና መድኃኒት በየትኛውም የሽብር ቡድን እንዲዘረፍ መንግስት አይፈቅድም ሲሉም በዚሁ ጽሑፋቸው የመንግስታቸውን አቋም ገልጸዋል። መንግስት የእርዳታ ስርጭቱን ይቆጣጣራል፣ ይህ ህገ መንግስታዊ ግዴታው ነው፣ ይህ በሁሉም የሀገራችን ክፍል ይሰራል ሲሉ አጽንኦት ሰጥተው አመልክተዋል። እስከ ቀጣዩ እሁድ ጥቅምት 20 ድረስ ይቀጥላል በተባለው የደቡብ አፍሪካው የሰላም ንግግር በአስቸኳይ ግጭት ማቆም፣ ያልተገደበ የሰብአዊ እርዳታ አቅርቦት መጀመርና የኤርትራ ከሰሜን ኢትዮጵያ መውጣት ህወሓት ቀዳሚ ጉዳዮች እንዲሆኑ የሚፈልጋቸው ነጥቦች መሆናቸውን ሲያመለክት ዩናይትድ ስቴትስም ይህንን ሐሳብ ትጋራለች። በኢትዮጵያ መንግስት በኩል ግን የሰላም ንግግሩን አጀንዳዎች በተመለከተ በይፋ የተገለጸ ነገር የለም። በደቡብ አፍሪካ ፕሪቶሪያ እየተካሄደ ያለው የሰላም ንግግር ስላለበት ደረጃ የንግግሩ ዋነኛ መሪ የአፍሪካ ህብረትን ጨምሮ ከየትኛውም ወገን ይህ ዘገባ እስከተጠናቀረበት ሰዓት ድረስ የተሰጠ መረጃ የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። አሁን ወደ ትንታኔው መጽሔት እናልፋለን። ከሰሜን ኢትዮጵያ ጦርነት ጋር በተያያዘ ከአንድ ዓመት በላይ ያለ ኤሌክትሪክ አገልግሎት የቆዩ የአማራ፣ የአፋርና የትግራይ አንዳንድ አካባቢዎች በቀናት ውስጥ አገልግሎቱን እንደሚያገኙ የኢትዮጵያ ኤሌክትሪክ ኃይል አስታውቋል። ባለፈው ነሐሴ እንደገና የተቀሰቀሰውን ጦርነት ተከትሎ የመከላከያ ኃይሉ በተቆጣጠራቸው አካባቢዎች ሰብአዊ ድጋፍ እንዲዳረስና መሰረታዊ አገልግሎቶች እንዲጀመሩ እየሰራ መሆኑን የኢትዮጵያ መንግስት እየገለጸ ይገኛል። መስፍን አራጌ ተከታዩን ልኳል።
ገንዘብ ሽባባው በሰሜን ወሎ ዞን የቆቦ ከተማ ነዋሪ ናቸው። ላለፉት አንድ ዓመት ከአራት ወራት አካባቢ ምንም አይነት የኤሌክትሪክ ኃይል ሳያገኙ በመቆየታቸው ኢኮኖሚያዊና ማህበራዊ ተጽዕኖዎች እንዳስከተሉባቸው ይናገራሉ።
መብራት የተቋረጠው ከሐምሌ 5/2013 ጀምሮ ነው። ውሃ ከመብራት ጋር የተያያዘ ነው። አሁን ኤሌክትሪክ በመጣቱ ምክንያት በጀነሬተር ነው የሚጠቀመው ከተማ። በስድስት ቀን በስምንት ቀን ነው የሚደርሰው። ውሃ ሲቋረጥ አንድ ጀሪካን በሀያ ብር ሂሳብ እየገዛ ነው።
በጋራጅ ብረታ ብረትና በሌሎች የልማት መስኮች መሰማራታቸውን የሚናገሩት ሌላው የቆቦ ከተማ ነዋሪ ብርሃኑ ምስጋናው በኤሌክትሪክ አገልግሎቱ መቋረጥ ምክንያት ከ1.7 ሚሊዮን ብር በላይ ኪሳራ አጋጥሞኛል ይላሉ።
አንደኛ ያው ሞራል መጣቃል በገንዘብ የሚለካው ነገር፣ ሁለተኛ ደግሞ ያው የተቀበልካቸው ስራዎች አሁን ለምሳሌ በሁለት አመት ተቀበል ያው የአገሪቱ የዶላር ጭማሪ ታውቀዋል። ያው አንድ ማክሲመም ለመስራት ካሰብ ከ100 ሺህ ብር እስከ 150 ሺህ ብር የሚገመት ጄኔሬተር መግዛት አለብን። በቃ ይሰራ ነው ወደዛም በለው ወደዚህ 1.7 ሚሊዮን የሚሆን ያነ ከስር ያለው
ምግብ ለማብሰል በወር እስከ 1000 ብር ለእንጨት እንደሚያወጡ የሚናገሩት አስተያየት ሰጪ፣ ይህ ደግሞ ከሚያገኙት ወርሃዊ ገቢ ጋር የማይመጣጠን መሆኑን ነው የጠቆሙት።
ወፍጮ 10 ብር እስከ 15 ብር ለኪሎ ነው የሚከፈለው። 30 ኪሎ ወይም 50 ኪሎ ጤፍ ለማስፈጨት በፊት 75 ብር ወይም 60 ብር ነበር ስትከፍል የነበረው። አሁን ወደ 200 ብር አካባቢ ነው የምትከፍለው። ምክንያቱም እነሱም አንድ ጀሪካን ነዳጅ 9000 ብር ነው የምንገዛው፣ 6000 ብር ነው የምንገዛው በኮንትሮባንድ። ምክንያቱም ማደያ የለም ከተማችን ላይ በኮንትሮባንድ እየመጣ ስለሆነ የሚገዙት።
በኃይል አለመኖር ምክንያት የመገናኛ ብዙሀን ስርጭቶችን መከታተል ባለመቻላቸው ከመረጃ መራቃቸውንም አስተያየት ሰጪዎቹ ጠቅሰዋል። የኢትዮጵያ መንግስት ሰሞኑን ባወጣቸው መግለጫዎች በቅርቡ ከህወሓት ኃይሎች ባስለቀቃቸው የአማራና የትግራይ አካባቢዎች ሰብአዊ እርዳታ እንዲደርስ እየሰራ መሆኑን አመልክቷል። የአገልግሎት ሰጪ ተቋማትም በእነዚህ አካባቢዎች አገልግሎት ለመጀመር የሚያስችል ዝግጅት እንዲያፋጥኑ እያደረገ መሆኑን ጠቅሷል። ከየአካባቢው ማህበረሰብ ጋር በመነጋገር ህዝባዊ አስተዳደር የሚቋቋምበትንና ማህበራዊ አገልግሎቶች የሚጀምሩበትን መንገድ እያመቻቸ እንደሚገኝም የመንግስት ኮሚኒኬሽን አገልግሎት ጥቅምት 14 2015 ዓ.ም ባወጣው መግለጫ አስታውቋል። የኢትዮጵያ መከላከያ ሰራዊት ቀደም ብሎ በተቆጣጠራቸው የሰሜን ወሎ ዞኖቹ ሮቢት፣ ጎብ የቆቦ ዲፖና ሌሎች አካባቢዎች የስልክ የባንክና የመንግስት አገልግሎት ከተጀመረ አንድ ሳምንት አልፏል። ሰሞኑን ደግሞ በጦርነቱ ምክንያት የተቋረጠውን የኤሌክትሪክ ኃይል አቅርቦት ለማስቀጠል እንቅስቃሴ ተጀምሯል ብሏል መንግስት። በኃይል ማመንጨት ተግባሩ ላይ የተሰማራው የኢትዮጵያ ኤሌክትሪክ ኃይል ቀጥተኛ የኤሌክትሪክ ማስተላለፊያ መስመሮች የጥገና ክፍል ኃላፊ ተስፋዬ መንግስቱ በሰሜኑ ጦርነት ምክንያት ትግራይንና የአማራ ክልሉን ሰሜን ወሎን ጨምሮ በርካታ አካባቢዎች ላይ አገልግሎቱ ተቋርጦ መቆየቱን ያብራራሉ።
የሰሜን ወሎ ዞኖች፣ ወረዳዎች፣ ቀበሌዎች ሙሉ በሙሉ ማለት እንደውም የአፋር ጭፍራ አካባቢ ያለው ከለዋን እነሱን ጨምሮ ሙሉ ለሙሉ ኃይል አጥቷል።
በመስመር ዝርጋታና ደንበኞች አገልግሎት ላይ የተሰማራው በኢትዮጵያ ኤሌክትሪክ አገልግሎት የወልዲያ ዲስትሪክት ዳይሬክተር ሽመልስ ወልደ ሰማያትም በሁለቱ ዙር የተካሄደው ጦርነት አገልግሎቱን አስተጓጉሎታል ብለዋል።
ከሰሜኑ ጋር በተያያዘ ጦርነት አብዛኛው የእኛ የምናስተዳድረው የዋግና የሰሜን ወሎ ዞን አገልግሎት መስጫ ማዕከሎች ሙሉ በሙሉ ስራ ያቆሙበትም ከባለፈው አመት ነበር። በአሁኑ በሁለተኛው ዙር ግጭት ደግሞ 8 አገልግሎት መስጫ ማዕከሎች በሁለቱም አገልግሎት መስጫ ማዕከል ካሉን ከ60 እስከ 70 ያሉት ማዕከሎች የኤሌክትሪክ ተቋርጦባቸው ከአንድ አመት ያላነሰ ቆይተዋል።
እንደ አቶ ሽመልስ ማብራሪያ ተቋሙ በሀገር ደረጃ ከ1.2 ቢሊዮን ብር የሚበልጥ ሀብቱ በጦርነቱ ወድሟል።
1.2 ቢሊዮን ብር ነው እንደ ተቋም ጉዳት የደረሰው። ባለፈው አመት ደግሞ እንደ ዲስትሪክት በዚህ አካባቢ 400 ሚሊዮን ብር ነው ውድመት የደረሰብን። በአሁኑ ደግሞ ከአላማጣ ቆቦ ያሉ ዙሪያ የሚሰጡ መስመሮች በከፊል እና ከአላማጣ ላስታ ባሉት ወጪ ላይ እና ሌሎች ማዕከሎች እና አይናም ጨምሮ ኤሌክትሪክ ለማገናኘት ብቻ በምናደርገው ጥረት እስከ 200 ሚሊዮን ብር ወጪ ሊወጣ ይችላል ማለት ነው። ተቋሙ በውድመት የሚያወጣውን ብቻ ሳይሆን ከህብረተሰቡ አገልግሎት ሰጥቶ የሚያገኘውን ገቢ ሁሉ በማጣት ከፍተኛ ጉዳት ደርሶብናል።
የደረሰውን ጉዳት በመጠገንና ያለውን የሰው ኃይል ወደ ስራ በማስገባት የኃይል አገልግሎት በተቋረጠባቸውና መከላከያ ሰራዊት በተቆጣጠራቸው አካባቢዎች አገልግሎቱን ለማስቀጠል እንቅስቃሴ መጀመሩንም አቶ ተስፋዬ ይናገራሉ።
ስራው በዋናው መስሪያ ቤት ደረጃ ነው የሚመራው። ቲሙን እኛንን የምንመራው በአጋጣሚ ሆኖ እኔም የመራውትም ያለው ከ9ኙም ሪጅን የተውጣጡ ባለሙያዎችን አሳትፈን በሰሜን ምስራቅ ብቻ ብንል አይችሉትም የሰው ጥረት ስላለ፣ ስለዚህ ሁሉም የራሱን እስኬጁል ትቶ አንዳንድ ቲም እንዲልክ አድርገን ከ7 ሪጅን ባለሙያዎች ተሳታፊ ሆነዋል። በአሁኑ ሰዓት
በተመሳሳይ የመስመር ጥገናውን በበላይነት ከሚያስተባብሩት አንዱ የሆኑት የተቋሙ የወልዲያ ዲስትሪክት ዳይሬክተር አቶ ሽመልስ ወልደ ሰማያት ስራው ከ50% በላይ መጠናቀቁን ገልጸዋል።
እንደ ኢትዮጵያ ኤሌክትሪክ አገልግሎት ከአላማጣ ሰብስቴሽን የሚያገኙትን በላስታ ዙሪያ ያሉ ወረዳዎችንና ቆቦ ዙሪያ ያሉትን ወረዳዎች ኤሌክትሪክ ለማገናኘት ሰራተኛ ወደ ስራ ገብቷል። ስራውም በአሁኑ ሰዓት ከአላማጣ ቆቦ ያለው የመካከለኛ መስመር ጥገና 50% በላይ እየተሰራ ነው። በቀጣዮቹ ቀናቶች ውስጥ ሙሉ በሙሉ ማጠናቀቅ ይቻላል። አስቸጋሪ ቦታና የስራ ባህሪውም ለየት የሚለው ከአላማጣ ላሊበላ ያለው የ66 ትራንስሚሽን ታወር ስራ ነው። እሱም ላይ አስፈላጊውን ኃይል ተቋሙ በማስገባት እንቅስቃሴ እያደረገ ነው። እሱም በ5 ቀን ባልበለጠ ጊዜ ውስጥ ለማጠናቀቅ ስራ እየሰራ ነው ማለት። ስለዚህ በቀጣይ 1 ሳምንት ውስጥ ለኤሌክትሪክ ለማገናኘት ዝግጁ እየተደረገ ነው ከመስመር አኳያ ማለት ነው።
አገልግሎቱ ሲጀመር የሰሜን ወሎና ዋግምራ ዞኖች እንዲሁም ከፊል የትግራይና የአፋር አካባቢዎች መብራት እንደሚያገኙ የኢትዮጵያ ኤሌክትሪክ ኃይል ቀጥተኛ ኤሌክትሪክ ማስተላለፊያ መስመሮች የጥገና ክፍል ኃላፊ ተስፋዬ መንግስቱ ጠቁመው ይህም ከ10 ቀናት ባልበለጠ ጊዜ ውስጥ ተግባራዊ ይሆናል ብለዋል።
የሚቀጥለው ቅዳሜ ሳምንት አላማጣን ኤነርጃይዝ እናደርጋለን ብለን ነው የሚያሰብነው። አላማጣን ኤነርጃይዝ አደረግን ማለት ቆቦ ሙሉ ለሙሉ መብራት ያገኛል፣ ላሊበላ መብራት ያገኛል፣ ተቆጣ መብራት ያገኛል። ከዛ ውጭ ወደ ጭፍራ የሚመጣው ጉዳይ ደግሞ ከተወሰነ ጊዜ በኋላ ኦልሞስት 1 ወር ባልሞላ ጊዜ እሱም ሶሉሽን ያገኛል። እኛ ግን የሰሜን ወሎ አካባቢዎች ከሚቀጥለው ከ10 ቀን በኋላ ኃይል የሚያገኙበትን ነገር ጥረት እያደረግን ነው። ደቡብ ትግራይ አካባቢ ደግሞ ይሄ መብራት ስለተቋረጠ ለማይጫው ምናምን እነሱም አያገኙም። አሁን ስንሰራው እነሱም ያገኛሉ።
ይሁን እንጂ አገልግሎቱን ለማስጀመር የደረሰው ጉዳት ከፍተኛ መሆኑንና ጉዳቱን ለመጠገን ፈታኝ ሂደቶችን ማለፋቸውን ጠቅሰዋል አቶ ተስፋዬ።
ከዶሮ ግብር እስከ አላማጣ ድረስ 50 ቦታ የተለያየ ቦታ ላይ የኮንዳክተር መበጣጠስ፣ 1 ታወር ላይ ቀለል ያለ ጉዳት እና የተለያዩ የኢንሱሌተሮች መሰባበር አጋጥመውናል። በጣም ፈታኝ ያደረገብን ያንን እቃ ለመጠገን እቃዎቹ በብዛት ከአገር ውስጥ የማይመረቱ በመሆናቸው ከተለያየ ቦታ ከፕሮጀክቶች ሁሉ አሰባስበን የገባ ነው። ቀላል እንትኖች አይደሉም። በዶላር ቃዎች ናቸው በብዛት ለፕሮጀክቶች ሪጅኖቻችን ለጥገና ብለው ያስቀመጧቸውን ከእነሱ ሁሉ አሰባስበን ነው ይዘን የገባ ነው።
አገልግሎቱን ለማስቀጠል እየተደረገ ያለውን እንቅስቃሴ በተመለከተ ያነጋገርናቸው የቆቦ ከተማ ነዋሪ ተከታዩም ብለዋል።
ከተሰራ አብዛኛው ችግራችን ይቀረፋል፣ ደስተኞች ነን። ዞሮ ዞሮ አመት ከአራት ወር ሙሉ ያለ መብራት ነው የቆየ ነው። ቢያፋጥኑልንም አሁን ያለውን ችግር የበለጠ በማህበራዊ የሚሆነው በመስሪያ ቤት ስራዎች ሁሉ ያቀልልላን ብለን እናስባለን።
እስካሁን 46 ኃይል አስተላላፊ ወይም ትራንስፎርመሮች ጥገናው በሚካሄድበት ሰሜን ወሎ አካባቢ መውደማቸው የተገለጸ ሲሆን አገልግሎት እንዲሰጡ ለማድረግ የዘርፉ ባለሙያዎች በጥገና ስራ ላይ መሰማራታቸው ታውቋል። የተለያዩ የትግራይ ክልል ከተሞችን እንደተቆጣጠረ ያስታወቀው የመንግስት ኮሙኒኬሽን አገልግሎት የሽሬ አውሮፕላን ማረፊያን በመጠቀም ጭምር እርዳታ እንደሚያደርስ ጠቅሶ ነበር። የአውሮፓ ህብረት፣ አሜሪካና ሌሎች ዓለም አቀፍ አጋር አካላትም በትግራይ ክልል መሰረታዊ አገልግሎቶች እንዲመለሱ ጥሪ ማስተላለፋቸው ይታወሳል። የመንግስት ኮሙኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ የትግራይ ህዝብ ሰብአዊ እርዳታም ሆነ ጥበቃ ለድርድር እንደማይቀርብ ገልጸው በአስቸጋሪ ሁኔታ ውስጥ ላሉ ሁሉ ሰብአዊ እርዳታ ለማፋጠን መንግስት በትጋት ይሰራል ብለዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
የአሜሪካ ድምጽ የአማርኛው አገልግሎት ይቀጥላል። በደቡብ አፍሪካ እየተካሄደ ያለው የሰላም ንግግር ዙሪያ የምናሰባስበው የነዋሪዎች አስተያየት ነው ተከታዩ። ይህንን የሰላም ንግግር አስመልክቶ በተለያዩ አካባቢዎች የሚኖሩ አድማጮች አስተያየቶቻቸውን ማድረሳቸውን ቀጥለዋል። ለዛሬው ወደ ድሬዳዋ እናቀናና ዘጋቢያችን አዲስ ቸኮል በተለያዩ አካባቢዎች ተዘዋውሮ ያነጋገራቸውን የአንዳንድ ነዋሪዎች አስተያየት አሰናድቶ እንደሚከተለው ያቀርበዋል።
እኔ አደም አላለ ይባላለሁ። ድሬዳዋ ተወላጅ ነኝ። እኔ እንደ ሀሳቤ ይህንን ውይይትና አሁን ይህንን ድርድሩ ውጤት እንዲያመጣ ነው የሚፈልገው። ሰላም ነው ለሁሉም የሚሻለው። ሰላም ለእነሱም ሰላም ይሻላል፣ ለእኛም ሰላም ይሻላል። ስለዚህ አገራችን አሁን ዛሬ ኃይለኛ አለ ኑሮ ውድነት። ኑሮ ውድነት ያመጣው ደግሞ ጦርነቱ ነው። ጦርነት ለማንም አይበጃም። እኔ የምልህ ጦርነት ሰው ይሞታል እንጂ ሰው እድገት አያመጣም። ስለዚህ እንኳን ሌላ ተው፣ ጀርመን ጊዜ ጀርመንና ዓለም ነበር። ስለዚህ ጀርመኖች መጨረሻ ላይ ስምምነት ነው የደረሱት። ሀሳቤ ምንድን ነው? ሀሳቤ ሰላም ነው የምንፈልገው። ሰላም ለሁሉም ይበጃል። ሰላም እድገት ያመጣል። አገራችን ሰላም እንዲሆን አንድ ላይ ነን። ለኢትዮጵያ ሕዝብ ጦርነት ጥሩ አይደለም። ስለዚህ ለሁሉም የሚበጀው ሰላም ነው። ሰላም ነው የምንፈልገው።
እሺ፣ ስሜ አለምጸ ጌታቸው ይባላል። የድሬዳዋ ከተማ ነዋሪ ነኝ። እሺ፣ እኔ ስለ ድርድሩ ያለኝ አስተያየት ምንድን ነው፣ ሁለቱም ተደራዳሪዎች ተስማምተው የሆነ ጥሩ ነገር ላይ ቢደርሱ እና ኢትዮጵያን የሚያሳድግ ከጦርነት የምንወጣበት ነገር ቢሆን መልካም ነው ብዬ አስባለሁ። ከዚህ በፊት ከአንዴም ሁለቴ ተሞክሯል። በሰላም ሚኒስቴር በኩልም ብዙ ነገር ተሞክሯል። ይሄ ጦርነት ይሄ ሁላ ወጣት በትግራይም ሆነ በኢትዮጵያ ወጣቶች ላይ ሁሉ ጦርነት ከመምጣቱ በፊት በልመናም ተካሂዶበታል። አሁንም እኔ አላቅም ብቻ እግዚአብሔር ነው የሚያውቀው እውነተኛውን ነገር።
አብዱላህ አህመድ ይባላለሁ። የዚህ የድሬዳዋ ነዋሪ ነኝ። ድርድሩ ጥሩ ነው ብዬ ገምታለሁ። እንደውም ዘገይቷል ብዬ ነው እንትን የምለው። ምክንያቱም አሁን እኛ ታዳጊ ሀገር እስከሆነን መጠን ኢኮኖሚካሊም በጣም እየተጎዳን ነው። ሰውም በጣም የሰው ነፍስ በሁለቱም ማለት ነው፣ ሁለቱም ኢትዮጵያዊ ስለሆኑ ከሁለቱም ሰው እያጣን ስለሆነ እንትን የምለው በየቀኑ ዶላር ነው እያጣን ያለ ነው። የሰው ነፍስ ነው ኢትዮጵያን ሊቀይር የሚችል ሰው ነው፣ ወጣት ነው እያጣን ያለ ነው። ስለዚህ ወደ ድርድር መምጣቱ በጣም አሪፍ ነው ብዬ ገምታለሁ። በምን መልኩ ነው የሚለው የኢትዮጵያ ሕዝብ ፍላጎት ነው መሆን ያለበት። የኢትዮጵያ ሕዝብ ምንድን ነው የሚፈልገው? ሰላምና እድገት ነው የሚፈልገው። ይህንን የማይጎዳ መልክ ነው መሆን ያለበት። አሁን የድሮ አስተሳሰብ ይዘን በድሮ አስተሳሰብ ደግሞ አይቻልም። በሌላ በወጣት ተተክቶ የትግራይን ህዝብ ፍላጎት የሚሰማ የእነሱን የሚያንጸባርቅ አሁን እኮ ህዝቡ ምን እንደሚፈልግ ራሱ እኮ እነሱ መሀል ላይ ቁጭ ብሎ ህዝቡ የሚፈልግ ራሱ እኮ የኢትዮጵያ ህዝብ አላወቀም። ሚዲያ የላቸውም፣ ምን የላቸውም። ስለዚህ እነሱ የሚፈልጉት ህዝብ እኮ መስማት አለባቸው። ህዝቡ ማወቅ አለበት የነሱ የትግራይን ሐሳብ የትግራይን ሐሳብ ቢሰሙ ይሻላል።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ስርጭታችንን ነው። የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያ ቅንብራችን ሳይንስና ቴክኖሎጂ ነው። ለዛሬ መሃል አዲስ አበባ ላይ የተገነባውን የሳይንስና ሙዚየም ያስቃኘናል። አዲሱ የሳይንስ ሙዚየም በርካታ ጎብኚዎችን ማስተናገዱን ቀጥሏል። በሙዚየሙ ኢትዮ ቴሌኮም ኢንሳና የአርቲፊሻል ኤጀንሲ አገልግሎት የተለያዩ የሳይንስና ቴክኖሎጂ ውጤቶችን ለእይታ አቅርበዋል። ከነዚህ መካከል በኢትዮጵያውያን ባለሙያዎች በሀገር ውስጥ የተመረቱ የፈጠራ ስራዎች ይገኛሉ። የተለያዩ ወጣት የፈጠራ ባለሙያዎችም ችግር ፈቺ ያሏቸውን የፈጠራ ውጤቶቻቸውን ለጎብኚዎች እያስተዋወቁ ነው። ለጎብኚዎች በነጻ ክፍት በሚሆንበት ጊዜ ለተጨማሪ አንድ ወር የተራዘመውን ይህንን ሙዚየም በተመለከተ ኬኔዲ አባተ ተከታዩን ዘገባ አዘጋጅቷል።
4 ኪሎ አካባቢ ከጠቅላይ ሚኒስትር ጽህፈት ቤት ዝቅ ብሎ ከአዲስ አበባ ከተማ የመዝናኛና መናፈሻ ስፍራዎች አንዱ ከሆነው የወዳጅነት ፓርክ ጋር ተጎራብቶ በከተማዋ እንብርት ላይ የተገነባው የኢትዮጵያ የመጀመሪያው የሳይንስ ሙዚየም የተለያዩ የሳይንስ ውጤቶችን ለማሳየትና የዘርፉን ምርምር ለመደገፍ ታቅዶ የተሰራ ነው። 7 ሄክታር በሚሆነው በሙዚየሙ ቅጥር ግቢ 2 ግዙፍ ህንጻዎች ያሉ ሲሆን በአስደናቂ የኪነ ህንጻ ጥበብ የተሰራውና ግዙፉ ህንጻ የጎን ስፋቱ 132 ሜትር መሆኑ የተነገረለት ክብ ቅርጽ ያለው ህንጻ ነው። የኃይል አቅርቦቱን አናቱ ላይ ከተገጠሙለት የፀሐይ ኃይል ማመንጫዎች የሚያገኘው ይህ ህንጻ በውስጡ የተለያዩ ቋሚና ጊዜያዊ የኤግዚቢሽን ቦታዎችን ይዟል። 2ኛው ህንጻ ደግሞ ትምህርታዊና አዝናኝ የስነ ፈለክ ትዕይንቶች እንዲቀርቡበት ታቅዶ የታነጸ እንደሆነ የተነገረለት የጉልላት ቅርጽ ያለው ህንጻ ነው። ምን ያክል ወጪ እንደወጣበት ያልተገለጸው ይህ የሳይንስ ሙዚየም ከ3 ሳምንታት በፊት መስከረም 24 2015 ዓ.ም በጠቅላይ ሚኒስትር አብይ አህመድ ተመርቆ ከተከፈተ ጊዜ አንስቶ 3 ተቋማት የተለያዩ የሳይንስና ቴክኖሎጂ ፈጠራ ውጤቶችን ለእይታ ያቀረቡ ሲሆን በርካታ ጎብኚዎችም በስፍራው ተገኝተው ጉብኝት በማድረግ ላይ ይገኛሉ። የሳይንስና ቴክኖሎጂ ፈጠራ ውጤቶችን በማስጎብኘት ላይ ከሚገኙ ተቋማት መካከል የኢንፎርሜሽን መረብ ደህንነት ኤጀንሲ ወይም ኢንሳ አንዱ ነው። ኢንሳ በሙዚየሙ ለእይታ ካቀረባቸው የፈጠራ ውጤቶች ደግሞ በሀገሪቱ የመረጃ ቋት ላይ የሚደርሰውን የሳይበር ደህንነት ስጋት ለመከላከል በሚል ከውጭ የሚገባውን ለመተካት ኢትዮጵያውያን በሆኑ በራሱ ባለሙያዎች የሰራው ሰርቨር ይገኝበታል። ወጣት ኪሩቤል በኃይሉ በኢንሳ ውስጥ የሲስተም ኢንጂነር ነው።
ኢንሳ የራሱ ዳታ ሴንተር እና የተለያዩ የመንግስታዊም ሆነ መንግስታዊ ያልሆኑ ድርጅቶችን ዳታ ሴንተሮችን ቢልድ እናደርጋለን እና አቋቁማለን። ስለዚህ ኢንሳ እንደ ሴኩሪቲ ተቋምነቱ አንዳንድ የሚያሰጉት ስጋቶች ነበሩ፣ ሄዴኮች፣ ፔኖች ነበሩ። ከነዛ ፔኖች አንዱ የሳይበር ሴኩሪቲ የሳይበር ጥቃት ነው በዋናነት የሚያሰጋ። እዚህ ውስጥ አሁን ያቀረብነው የመጀመሪያው ሰርቨር ነው። እንደሚታወቀው ትልቁን የዳታ ፕሮሰስ የሚሆንበት ዳታ ስቶርድ የሚሆንበት ዲቫይስ ሰርቨር ነው እና ያንን ሰርቨር በጣም በውድ ዋጋ እንገዛ ነበረ። ሶ እነዚህ ነገሮች የኮስቱንም ሆነ የሳይበር ጥቃቱን በአንድ ጊዜ በአንድ ዲዛይን ሶልቭ ያደረግንበት ነው። ስለዚህ በራሳችን ኢንጂነሮች ዲዛይን ተደርጎ ያመረትናቸውና በራሳችን ፈርምዌሩን ደግሞ ከስተማይዝ አድርገን እነዚህን ቅድም ያልኳቸውን የሴኩሪቲ ስጋት የሚፈጥሩ ባክ ዶሮችን ዘግተን በራሳችን ኢንሳ በሚለው ሎጎ ለመጀመሪያ ጊዜ በአገራችን ያስመረት ነው ወይንም ኦን ያደረግ ነው የስዊች ዲቫይስ ነው ማለት ነው።
ይህን ሰርቨር በሀገር ውስጥ ማምረት መቻሉ ከደህንነትና ከወጪ ባለፈ ያለውን ጠቀሜታም ወጣት ኪሩቤል ያስረዳል።
በተመሳሳይ መንገድ የቦታ አጠቃቀሙንም ራሱ ከስተማይዝ ለማድረግ ሞክረናል። አንዱ ሰርቨር የነሱ የሚይዘውን ቦታ የኛ 3 ሰርቨር እንዲይዝ አድርገን የነሱ 18 19 ቢዝ የኛ እስከ 54 ሰርቨር ድረስ መያዝ የሚችል የ42U ራክ ዲዛይን አድርገናል በዛውም ማለት ነው። እሱም ብቻም አይደለም ሃርድዌሩን እንግዲህ ሴኩር አድርገን ሶፍትዌሩን ብንተው ምንም ጥቅም ስለሌለው ከውጪ ቀደም ካልኳቸው ድርጅቶች ምንገዛቸው የክላውድ ፕላትፎርም አሉ፣ የክላውድ ሶሉሽኖች አሉ። ሶ እነሱን ከውጪ ከምንገዛ ከውጪ ስንገዛ ባይዘው የዲፕሎይመንት የራሱ የሶሉሽኑ እንደገና የሜንቴናንስ እንደገና በየአመቱ ደግሞ የላይሰንሲንግ ኢሹዎች አሉበት። ሶ እነሱን በአንድ ጊዜ የቀደሙ እንኳን አትሊስት 50% ነው የዲቫይሱን ከግዢው 50% ነው የኦነርሺፑን በራሳችን ስለሆነ ይቀነስ ነው። በነክዚ ኬዝ ግን ኦልሞስት ከዜሮ ስለ ዴቨሎፕ አድርገን ስለሰራናቸው ኦልሞስት 100% በሚያስ ደረጃ በራሳችን ቴክኖሎጂውን ኦን አድርገን አሁን እንደምታዩ ዛጋ የኢንሳ ክላውድ ተብሎ የኢንሳ ክላውድ ፕላትፎርም እነዚህ ሰርቨሮች ላይ ዲፕሎይ አድርገን መስራት ጀምረናል ማለት ነው።
ከሰርቨር ባለፈ ለተለያዩ አገልግሎቶች የሚውሉ ሰው አልባ አውሮፕላኖችን ወይንም ድሮኖችንም በመፍጠር ሂደት ላይ የሚገኘው ኢንሳ ሌሎችንም እንደ ኢሜል፣ ቴሌግራም እና የመሳሰሉ የማህበራዊ ሚዲያ መገናኛ ዘዴዎችንና አፕሊኬሽኖችን ወይንም መተግበሪያዎችን የሚተኩ መገናኛዎችን ፈጥሮ ስራ ላይ እያዋላቸው መሆኑንና እነዚህ የመገናኛ ዘዴዎች በተለይ በመንግስት ተቋማት ደረጃ አገልግሎት እየሰጡ እንደሚገኙም ወጣት ኪሩቤል ተናግሯል። በሳይንስ ሙዚየም እየተካሄደ ባለው አውደ ርዕይ ላይ የተለያዩ የፈጠራ ባለሙያዎችም ስራዎቻቸውን እያቀረቡ ነው። የሃይ ስኩል ተማሪ የሆነው አቤኔዘር ቃላብ ከነዚህ የፈጠራ ባለሙያዎች አንዱ ነው።
እኛ የመጣነው ከኢትዮ ሳይበር ታለንት ማዕከል ነው። ዛሬ 5 ፕሮጀክቶችን ለማህበረሰቡ ተደራሽ ነን፣ እንዲሁም በሳይንስ ሙዚየም እያቀረብን እንገኛለን ማለት ነው። ከዛ ውስጥ መሀል የኛ ስኩል ማኔጅመንት ሲስተም ነው። ስኩል ማኔጅመንት ሲስተም በጋራ የተሰራ ስራ ነው፣ የቡድን ስራ ሆኖ። የስኩል ማኔጅመንት ሲስተም ለየት የሚያደርገው ዲጂታል አይዲ ይጠቀማሉ ልጆች። በዚህ ዲጂታል አይዲ መሰረት የማንኛውም ነገር አክሰስ ማድረግ ይችላሉ። ለምሳሌ እስካን በሚያደርጉበት ሰዓት አቴንደንስ ሲስተም ይሞላል። የአቴንደንስ ሲስተም ከሞላ በኋላ ወደ ወላጅ ኖቲፊኬሽን ደርሷል። ለምሳሌ ልጅ በዚህ ሰዓት ገብቷል፣ በዚህ ሰዓት ወጥቷል የሚለውን ዳታ ይልክለታል ማለት ነው። ትምህርት ቤት ካልገባም ደግሞ አልገባም ብሎ እንትን ይላል ማለት ነው። ካፍቴሪያ ምናምን ሲጠቀሙ ልጅ ይህን ያህል ብር አውጥቷል፣ ይህን ብር ምግብ ተጠቅሟል ብሎ ዳታውን ይልክላቸዋል ማለት ነው። በስማርትፎን ተጠቃሚ ላልሆኑ በኤስኤምኤስ ይልክላቸዋል። ስማርት ተጠቃሚ ደግሞ ኢንተርኔት ላይም ገብተው የልጃቸውን ያለበትን ሁኔታዎች ቼክ ያደርጋሉ ማለት ነው።
ሙዚየሙ ለህፃናትም የተለየ ስፍራ አለው። ህፃናት ለሳይንስና ቴክኖሎጂ ያላቸውን ዝንባሌና ተሰጥኦ የሚያዳብሩበት እድልም በዚሁ ስፍራ ተመቻችቶላቸዋል። የአራተኛ ክፍል ተማሪ የሆነው ህፃን ሚኪ ሮቤል ከጎብኚዎች መካከል ነው።
ልክ እንደ መጀመሪያ በአባቴ ስልክ እንደ ተከፈተ አየው። ከዛ ደግሞ ውስጡን ሳይ ገረመኝ። ከዛ ደግሞ ልክ እንደ ምን እንዳለ ውስጡ በደንብ ማየት ስለፈለኩ ራሴ እዚህ መጣውና በጣም ጥሩ በጣም ብዙ ነገሮች አሉ። ስለዚህ እዛ ጋ የሆነ ሮቦት ካፌ አለ። እዚህ ጋር ደግሞ ሮቦቲክ ሰርቻለሁ። የራሴን ሮቦት ሰርቼ እየነዳው ነበር። ከዛ ደግሞ እዛ ጋም ደግሞ ስፔስ ዲስከቨሪ አለ። ስለዚህ ለወደፊቴ ለምሳሌ አርክቴክት መሆን ከፈለኩ እዚህ እጄ አሁን ከአሁኑ ተነስቼ ስኩል ምናምን ገብቼ መማር እችላለሁ።
ጠቅላይ ሚኒስትር አብይ አህመድ ሙዚየሙን መርቀው በከፈቱበት ወቅት ባስተላለፉት መልእክት ይህን ብለው ነበር።
ይህ ስፍራ የልጆቻችን ስፍራ ነው። ልጆቻችን በቪዲዮ በፊልም ቨርቹዋል የሚያያቸው ነገሮች በአካል ለማየት ለመንካት የሚያስችል አውድ ተፈጥሯል። ሁሉም የሚችል ቤተሰብ ልጆቹን እያመጣ ራሱም እንዲያይ ልጆቹንም እንዲያሳይ አደራ ማለት ፈልጋለሁ። ልጆቻችን እንደዚህ አይነት ድንቅ ነገር እያዩ ካደጉ ለመፍጠር የተሻለች ኢትዮጵያን ለመስራት በእጅጉ የሚያነሳሳ ነው። እዚህ ቦታ የሚታየው ኤግዚቢሽን ስለ ግብርናም፣ ስለ ኢንዱስትሪም፣ ስለ ማይኒንግም፣ ስለ ቱሪዝም የማይነካው ሴክተር የለም። ብዙዎቻችን የምንማርበት፣ የምንደመምበት፣ ምናልባትም ሀሳቦች ካሉን የምናጋራበት፣ ቢዝነስ ሀሳብ ያላቸው ሰዎችም በመተባበር የጋራ ኩባንያ የጋራ ቢዝነስ የሚፈጥሩበት አውድ ስለሆነ ኢትዮጵያውያን ይህን እድል በስፋት እንዲጠቀሙበት ማሳሰብ እፈልጋለሁ።
በሙዚየሙ ጉብኝት ሲያደርጉ አግኝቼ ያናገርኳቸው ግለሰቦች በስፍራው ስለተመለከቱት የተለያዩ አስተያየቶችን ሰጥተውኛል።
ትንሳኤ በፍቃዱ ይባላለሁ። ትልቅ መነሳሳትን ፈጥሮብኛል እዚህ በመምጣቴ ማለት ነው። በሳይንስ ዙሪያ ላይ መስራት የሚፈልጉ ወጣቶች እንዲነቃቁና ተመሳሳይ ኢንተረስት ያላቸውንም ግለሰቦች የምንገናኝበት ነው።
ክፍሌ ዮሐንስ እባላለሁኝ። እየተዛዛርክ እንዳየሁት ከሆነ በጣም ጥሩ ነው። በተለይ ለመጪው ትውልድ ብዙ ነገሮችን በትዌሪ ብቻ ከማወቅ በተግባር ለማየት የሚያስችል መሆኑን አይቻለሁ እና ጥሩ ነገር ነው ያየሁት።
ሰሜ ሰላም ይባላል። እንደዚህ ብዙ ነው ብዬ አልገመጥኩም ነበር፣ ግን በጣም ኢንተረስቲንግ ነው። የተለያዩ አዳዲስ ነገሮች አሉ፣ ቴክኖሎጂ አለ፣ እስፔሻሊ በሳይበሩ በኩል ያለው ዲቨሎፕመንት በጣም ቪዚብል የሆነ ዲቨሎፕመንት አለና ጥሩ ኢት ጎስ ፋር በጣም ብዙ የሚሄድ የሚችል ነገር እንዳለና ብዙም ከነበረንበት የነበረ አሁን የሄደ ያለ በጣም ብዙ ለውጦች አሉና ያለበት ስታተስ በጣም እኔን አስደንቆኛል። አመለካከቴንም ቀይሰላህ አለካ የተወሰነ ተራምደናል የሚለውን ነገር አስተውይበታለሁ።
ሳሙኤል አብቴ እባላለሁ። ምንድነው ምን ሊኖር ይችላል በዚህ በሳይንስ ቴክኖሎጂ ሙዚየም ውስጥ ብዬ አስቤ ነው የመጣሁት። ብዙ ነገር ተመልክቼበታለሁ። ሞር ላይክ ሳይንስ መስሎኝ ነበር፣ ግን አይቲ እና ከዓለም ጋር መወዳደር ምን ይችላልባቸው የሳይበር ቴክኖሎጂ እንዲሁም የቴክኖሎጂ የባንክ ሲስተም የትራንስፖርት ግብአቶች ብዙ የሚያስተምር እንደ አገር ብዙ ነገር ኢምፕሊመንት ለማድረግ የሚረዱ ግብአቶች ናቸው። እነዚህ ለገበያ ቀረብ ያሉ መስሪያ ቤቶች ሊጠቀሙባቸው የሚችሉ ነገሮችን አይቻለሁ።
በዚህ በሳይንስ ሙዚየም በርካታ የሳይንስ የኢንፎርሜሽን እና ቴክኖሎጂ ውጤቶች በመጎብኘት ላይ ይገኛሉ። ኢትዮ ቴሌኮም አርቲፊሻል ኢንተለጀንስ እና ኢንሳ ደግሞ የተለያዩ የፈጠራ ውጤቶቻቸውን በማሳየት ላይ የሚገኙ ተቋማት ናቸው። በዚህ በመታየት ላይ ከሚገኙ የተለያዩ የሳይንስ እና ቴክኖሎጂ የፈጠራ ውጤቶች መካከል አብዛኛው በኢትዮጵያውያን በዚሁ በኢትዮጵያ ውስጥ የተፈጠሩ ናቸው። ይህም ኢትዮጵያ ለተለያዩ የሳይንስ ኢንፎርሜሽን እና ቴክኖሎጂ ዘርፎች የምታወጣውን ወጪ ከመቀነስ አንጻር አስተዋጽኦ በማበርከት ላይ እንደሚገኝ እነዚሁ የፈጠራ ባለሙያዎች ገልጸዋል። ከዚህም ባለፈ በዚህ ሙዚየም የሚስተዋሉ የተለያዩ የሳይንስ የኢንፎርሜሽን እና ቴክኖሎጂ ውጤቶች ለኢንቨስተሮች አዳዲስ የኢንቨስትመንት ዘርፎችን የሚከፍቱ፣ በሳይንስና ቴክኖሎጂ ዘርፍ ዝንባሌ ላላቸው ደግሞ መነሳሳትን የሚፈጥሩ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ኬኔዲን ለቀደመው ዘገባ እናመሰግናለን። ተከታዩ ደግሞ ሳምንታዊ ተፈጥሮና አካባቢ ዝግጅታችን ነው። ለዛሬ በተፈጥሮና አካባቢ መሰናዷችን የምናስተዋውቃችሁ አንድ የዱርና የአካባቢ ጥበቃ ላይ የተሰማራ ባለሙያ ነው። ጌታቸው አሰፋ ይባላል። ጌታቸው በተለይ በሰሜንና በባሌ ተራሮች የሚኖሩና ለኢትዮጵያ ብርቅዬ ከሆኑ ቀይ ቀበሮች ጋር ባለው ቁርኝት የተነሳ በአካባቢው ቀበሮ ሰው የሚል ስያሜ እስከ ማትረፍ ደርሷል። ጌታቸው በቅርቡ መክና ትራቨርስ በተሰኘ የዱር እንስሳት ጥበቃ ውድድር ላይ የ2022 ለዱር እንስሳት ጥልቅ ፍቅር ያላቸው ባለሙያዎች የሕዝብ ምርጫ አሸናፊ ሆኗል። ኤደን ገረመው ናት ከጌታቸው ጋር ቆይታ ያደረገችው። ጌታቸው እራሱን ከሚያስተዋውቅበት ይጀምራል።
ጌታቸው አሰፋ እባላለሁ። የተወለድኩት የዋርቅ ከተማ በሰሜን ተራራዎች ብሔራዊ ፓርክ መግቢያ ላይ የምትገኝ ጥንታዊ ከተማ ነች። የመጀመሪያ ደረጃ ትምህርትና ሁለተኛ ደረጃ ትምህርትንም እዚህ ደባርቅ ከተማ ነው የተማርኩት። ከዛ በኋላ በወንዶ ገነት የደንና የተፈጥሮ ሀብት አስተዳደር ኮሌጅ ነው የተማርኩት። ከዛ በኋላ ያው እንግዲህ ኢትዮጵያ ቀይ ቀበሮ ጥበቃ ፕሮግራም ያለፉት 20 ዓመታት ከ1995 ጀምሮ እስካሁን ድረስ በማገልገል ላይ ይገኛሉ።
እሺ፣ በድጋሚ በጣም አመሰግናለሁ ጌታቸው። እንግዲህ የ2022 የመኪና ሽልማት ወይም አዋርድ በምታደርገው ተሳትፎና በምታደርገው ስራ ከቀይ ቀበሮች ጋር በተያያዘ ከፍተኛ የሆነ ድምጽ በማግኘት በህዝብ ተወዳጅ የሆነን የሚለውን ሽልማት አግኝተሃል እና በቅድሚያ እንኳን ደስ አለህ።
እንኳን አብሮ ደስ አለኝ። በጣም አመሰግናለሁ።
እሺ፣ እስቲ ጌታቸውንና ቀይ ቀበሮዎችን ከሌሎቹ የዱር እንስሳት ወይም ደግሞ የተፈጥሮ ጥበቃ ለየት አድርጎ ያቆራኛቸው ነገር ምንድን ነው?
1995 ጀምሮ ነበር ለመጀመሪያ ጊዜ ቀይ ቀበሮዎችን ያየኋቸው እና መስራ ኖሯቸው እና አጠቃላይ ሁኔታቸው የተረዳሁበት በባሌ ተራራዎች ብሔራዊ ፓርክ ነው። መጀመሪያ እዛ በብዛት የተቀበሩ የሚገኝ የነበረ በወቅቱ እዛ ቦታ ላይ ሂጄ ያው የምከታተላቸው ጊዜ ስልጠናውንም እዛውን የወሰድኩ እና በቃ ቀበሮች ማለት አኗኗራቸውን ስትከታተዩ በቃ ያሉበትን ሁኔታ ስታስቢው አለማችን እንግዲህ ያው በጣም በመጥፋት ላይ በጣም በአደገኛ ደረጃ ለመጥፋት ላይ ካሉ የውሻ ዝርያዎች ውስጥ እንግዲህ የቀበሮ ነች። በኢትዮጵያም ያው ብቻ የምትገኝ ናት ዝርያዋ። በቃ አኗኗራቸው በጣም በጣም ለየት ስለሚል በዛ ምክንያት በቃ ከዛ በኋላ ሰሜን ተራራዎች ብሔራዊ ፓርክ መስሶ ስራዬን ጀመር። ለምሳሌ ሁልጊዜ የሚመስጠኝ ነገር በአንድ ቀይ ቀበሮ ቤተሰብ ውስጥ ሁሉም በቃ ፍቅር ነው መረዳዳት መፈቃቀር ብቻ ነው ያለው እና በቃ ሁሉ ይገርመኛል ጠብ የለም ስለይ የመራራ ጊዜያቸው ደስ የሚያደርጉት ትብብር ጥበቃ በሽታ የሚያደርጉት እንክብካቤ ልጆቹ ከተወለዱ በኋላ የሚያደርጉት የአመጋገብ ጥበቃ አኗኗራቸው ሁኔታ እጅግ በጣም ይመስጠኛል እና አዛውጭ በቃ ከቀበሮች ውስጥ ሌላ ላይፍ የለኝም በቃ እኔ አንድ ቀበሮ የሆነ ነገር ሆነ ከተባለ ተገደለ ከተባለ ወይም ደግሞ አጋጣሚ መስክ ላይ ታሞ ካየሁት እኔ ረፍት የለኝም መልሼ ነው ወደ መስክ የሚሄደው ስፔሻሊ ወደዚህ እንትን ውስጥ የገባሁበት ምክንያት ማለት ነው ከሁለት ዓመት በፊት አንድ ቀይ ቀበሮ ያው በጥይት ተመትቶ ቆስሎ ነበር እና በጣም ተስፋ ቆርጠን በነበረበት ሰዓት በቃ ቀበሮ የኋላ እግሩ ነው የተመታው እና ቶታሊ ያው የኋላ እግሩ ያው ተጎድቶ ነበር እና ቀበሮ በተለይ ለሀምሳ ቀናት ልዩ እንክብካቤና ክትትል እናንትን ያደረግነው እሱ ታሪክ በተለይ በጣም አዋርዱ በጣም ትልቅ ኃይል የሆነ እሱ ነው። ሀምሳ ቀናት በቃ ሕክምና አድርገን መግበን ተካትለን ከዛ በኋላ ሬዲዮ ኮላር አንገቱ ላይ አድርገን አራት ወር ከምናምን በዛ መሰረት ክትትል አድርገን በቃ በጣም ብዙ ፈተናዎችን አይቶ ያቀበሮ ከዛ በኋላ የራሱን ፓርትነር አግኝቶ ወልዶ ማለት ነው ተፈንቶ አንድ አካባቢ ላይ እየኖሩ ነው። ያ ታሪክ በጣም ደስ ምክንያ ተሳበሻ ወርድ ፎር ኮምፓሽን ኮንሰርቬሽን ነው የሚለው እና ያ ዱራ እንስሳት ብቻ ፍቅር ያለው እና ለየት ያለ ስራ የሚለውን ነገር ስፔሻሊ ይሄ ዩኒክ አደረገው። እሱ ላይ ምናምን ነው በረዶ ነው መብረቅ ነው የሚባል ነገር የለም በእኔ ይህን ፓርኩች ጓደኞችም ያ ይመሰክራሉ እና ህይወቴ በጣም ጥቁርነት አለው ቀጨሮች እና መኖሪያ አካባቢያቸው ላይ እንዲሁም የሰሜን ተራሮች ብሔራዊ ፓርክ በጣም የማይጠገብ ማራኪ የሆነ ተጣጥር ነው ያለው እና እዛም በመስራቴ በጣም እድለኛ ስለሆን ሌላ ቦታ አልመኝም።
እንደውም በዛ አካባቢ ለየት ያለ ቅጽል ስም አለ ይባላል። ማን ነው እሱ? ያስም እስቲ ለአድማጮቻችን ንገርልን።
ሚኒስ ዘወልፍ ማኖስ ሰሜን ማውንቴንስ ናሽናል ፓርክ ይላሉ። ያው የቀበሮ ሰው ለማለት ለምሳሌ ቀበሮ የሚኖሩበት አካባቢ ሳትቀጠሎ የምን ከተነሳ ተሎ ለጌታቸው ደውሉ። አሁን ቀበሮ የሚኖሩበት አካባቢ ላይ የሆነ ነገር ከተከሰተ አንዳንዴ ይገደላሉ። በቃ የሆነ ነገር ታሞ ምንትን ከተባለ ተቀድሞ ለእኔ ነው። ከዛ እኔ ደግሞ ፓርኮች ጋር ነው በቁርኝት የሚሰራ በዛ አካባቢ ሄዳለ ማለት ሀያ አመት ሙሉ ሌላ ቦታ አልሰራው ማለት ሰሜን ተራራዎች ብሔራዊ ፓርክ እንድሰራ ዋናው ስራ የሰሜን ተራራዎች ብሔራዊ ፓርክ እንዲሆን አማራ ክልል ላይ የሚገኙ ያው ከፍተኛ ደጋማ አካባቢዎች አሉ፣ የቀበሮዎች የሚኖሩባቸው እነሱም በቃ የተለያዩ ሙያተኞችን ያው ስልጠና ለመስጠትም እና ሌሎች ስራዎችን ለመስራት ይንቀሳቀሳሉ። በነገራችን ላይ ቀይ ቀበሮ ላይ ይሰራለሁ ሲባል ግን ቀይ ቀበሮ ላይ ብቻ አይደለም ማለት ቀበሮ ያው እኔ ልዩ ፍላጎቴ ወይም ትምህርት ነገር ግን ከፓርክ ሰራተኞች ጋር እና እንዲሁም ከተለያዩ አጋር ድርጅቶች ጋርም ብዙ ስራዎችን እሰራለሁ። ለምሳሌ ፓርኩ አደጋ ላይ የነበረ ፓርክ ነው። በአደጋ መዝገብ ውስጥ ዩኔስኮ ተመዝግቦ ለብዙ ጊዜ ኖሯል። እንግዲህ አደጋ ላይ ለማውጣት በተደረጉ የተለያዩ ጥረቶች እኔም ከፓርኮች ጋር በጣም ብዙ ነገሮች እንሰራለሁ። ለምሳሌ ፓርኩ የመተዳደሪያ እቅድ አልነበረው። ለዚህ ማኔጅመንት ፕላኑ ሲዘጋጅ ከመጀመሪያ እስከ መጨረሻ ሆነ በጣም ብዙ ነገሮችን ሰርቻለሁ። ሁለተኛ ሌላው አሁንም ደግሞ መመዘኛ ውስጥ ያሉ ማህበረሰቦች ነበሩ። አንደኛው የግጭ ማህበረሰብ ነው ፓርክ ውስጥ ያለና ያው ዋና የመኖሪያ እንስሳዎች የዱር እንስሳት መኖሪያ ዋናው ጦር ላይ ስለሚገኝ ህዝቡ መልቀቅ አለበት ተብሎ ነበር። ሌላ ደግሞ አንድ የእንስሳዎች አሁን መተላለፊያ ኮሪደር ደግሞ አርፋዚ የሚባል ቦታ ሁለቱም ቦታዎችን ለማስጠቀቅ በተደረገው እንቅስቃሴ ከፍተኛ ድርሻ ነበረን እና ብዙ ስራዎችን ፓርኮች ጋር እሰራለሁ።
ለየት ባለመልኩ አሁን እነዚህ የቀይ ቀበሮች ኢትዮጵያ ውስጥ ብቻ ነው የሚገኙት። ለኢትዮጵያ ልዩ ናቸው፣ ብርቅዬ ናቸው ግን በአኗኗራቸው ላይ ደግሞ ስጋት የተደቀነባቸው እንደውም በአሁን ሰዓት 500 ቀይ ቀበሮች ብቻ ቀርተዋል ይባላል እና እነሱን በተለየ መልኩ ስጋት የደቀነባቸው ነገር ምንድን ነው?
ስጋቱ ምንጊዜም የሰው ልጅ ነው። አራዊቶች ቀይ ቀበሮን ብቻ ሳይሆን ለሌሎች አራዊቶች ስጋቱ የሰው ልጅ ነው። አንደኛ የእርሻ መሬት መስፋፋት፣ ያው ማህበረሰቡ እዛው ጥግ የሚኖሩበት አካባቢ ያለው በየጊዜው በቃ ያሰፋል። መኖሪያ አካባቢያቸው ብዙ ጊዜው እየቀነሰ ነው። ሁለተኛው ደግሞ የልብሻ በሽታ እና አናይን ዲስቴምፐር የሚባል በሽታ አለ። እሱ ከውሻ ወደ ቀይ ቀበሮች ወይም ደግሞ ወደ እንስሳት በቀላሉ የሚተላለፍ በዚህ ምክንያት በተለይ በባሌ ተራራዎች ብሔራዊ ፓርክ ላይ በጣም ከፍተኛ በየሶስት አመቱ ይከሰታል በሽታ እና እሱ ትልቅ ስጋት። ሌላው ሶስተኛው ደግሞ ምንድነው አንዳንድ አካባቢዎች ላይ ደግሞ ግድያል ወደ እኛ አካባቢ አንዳንዴ ገበሬዎች ያው በግና ያው ፍየሎችን ያጠቃሉ። በዚህ ምክንያት ገበሬው ማወቅም ባለማወቅም እንግዲህ ቸው ላይ ተጽዕኖ ስለፈጠረ ነው እንደዛ።
ይሄ ሽልማት ወይም ደግሞ ይሄ እውቅና በስራህ ላይ የሚያመጣው ተጽዕኖ ወይም ደግሞ ምን ነገር አጉልተህ እንድትሰራ ያግዝሃል? ምንድን ነው እሱ የምታስበው በቀጣይ?
ጀምር እውቅናው ብቻ ያው ማግኘት ለእኔ በጣም ትልቅ መነሳሳት ፈጥሮልኝ፣ በተለይ ደግሞ አንድ አሁን ያሰብነው ለየት ያለ ፕሮግራም አለ። ስለዚህ በጥበቃው ላይ ሂሪንግ ዊዝ ወልፍስ የሚል ፕሮጀክት አለች ያገማት እና ቀበሮዎች መኖሪያ አካባቢያቸው ላይ ከሰው ጋር አጠጣጥመው እንዴት ይኖራሉ ነው፣ ከማህበረሰቡ ጋርም ከሌሎች ከብቶችም ሌሎች አራዊቶች ጋርም እንዴት ተጣጥመው የሚኖሩ የሚል አዲስ ፕሮጀክት ቀርጸናል እና በተለይ እሱን ፕሮጀክት በደንብ ስራ ላይ እንዲሁ በጣም ይረዳኛል ብዬ ሀይል ይመስለኛል።
እሺ፣ በጣም ነው የማመሰግነው ከአሜሪካ ድምጽ ጋር ለነበረ ቆይታ። በድጋሚ እንኳን ደስ አለ፣ መልካም የስራ ዘመን እመኝልሃለሁ።
እሺ፣ አመሰግናለሁ። እኛ
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ መሰናዷችን ይቀጥላል። ተከታይ የምናልፈው ትላንት ጀምረነው ወደ ነበረው አንዲት ከልብ ህመሟ አገግማ ሌሎች የልብ ታማሚዎችን ከምትረዳ ነርስ ጋር አድርገነው የነበረው ቆይታ ነው። የጤና ባለሙያ አክሊለ በቀለ ትባላለች። አክሊለ ትምህርቷን ከጨረሰች በኋላ ትኩረቷን ወደ ልብ ሕክምና በማድረግ በዚሁ ዘርፍ በጤና ረዳትነት ሰልጥናለች። ከዛም ከዓመታት በፊት የነበረችበትን የመሰለ የልብ መታወክ የተጋለጡ የልብ ህሙማን ህጻናትን ለመርዳት በኢትዮጵያ የልብ ህሙማን ህጻናት መርጃ ማዕከል ውስጥ አገልግሎት እየሰጠች ትገኛለች። አክሊለ በዚህ ማዕከል ውስጥ ስላለው የሕክምና ሁኔታ፣ ስለ ህጻናት የልብ ችግሮችና መደረግ ያለባቸውን ጥንቃቄዎች በተመለከተ ከገብረ ሚካኤል ገብረ መድን ጋር ያደረገችው ቆይታ ክፍል ሁለት ይቀጥላል።
በዚህ ማዕከል እርዳታ ተደርጎልሽ ድነሽ እንደገና ባለሙያ ሆነሽ ሌሎችን ስትረጂ ምን አይነት ስሜት ነው የሚሰጥሽ?
ምንም ቃላት የሚገልጸው እንትን አይደለም። ለምን መሰለ ስሜቱን አውቀዋለሁ። እነዚህ ነገሮች አይከሰቱ እንጂ አሁን ኤክስትራ ይሄ በጣም ስትረስ የሚያደርጉ ጭንቀት የሚጨምሩ ነገሮች ቦታዎች ላይ ሲሆን ትንሽ ያው ሰውነት የሚነግር ነገር አለ አይደለ? የሚያስጨንቀው ትንሿን ጭንቀት አውቃታለሁ። እና ለየት የሚያደርጋቸው ደግሞ የካርዲያክ ፔሸንቶች የልብ ህመምተኞች እንደሌላ የሰውነት አካል ክፍል ህመም አይነት አይደለም። ሲደክሙ ይታወቃቸዋል፣ ፊል ታደርገዋለህ። እና እየደከምክ ስትመጣ እያንዳንዱ ምልክት የሰውነት ማለት ሊሆን ይችላል፣ የልብ ምት መጨመር መቀነስ፣ በጣም መፍጠን ሊሆን ይችላል። ህመሙን ስለማውቀው ስለምረዳው ያው በስራ ጫና ብዛትም አንዳንድ ጊዜ መነጫነጭ ሳትፈልግ የሚያነጫነጭ ቦታ ሊኖር ይችላል። እኔ ግን እንደዛ አያደርገኝም፣ አፌክት አያደርገኝም። ህጻናት ናቸውም ደግሞ በጣም እያዘንክን ግን ደግሞ ደስ እያለ እንደሚድኑ ያው በተቻለ አቅም የረዳቸው እንደሆነ ታውቃለህ። ከዛ እግዚአብሔር ይጨመርበት አይደለ? እንደዛ በሚለው እሳቤ እጅግ በጣም ደስተኛ ሆኜ ነው የምሰራው።
እንደው ከሌሎቹ ነርሶች በተለየ አረዳድሽ እና እገዛሽ ምን ይመስላል?
ማንኛውም ነርስ ማገልገል ያለበት የሙያ ስነ ምግባር አለ። ከዛም ውጭ ደግሞ ነርስ በፕሮፌሽኑ ኬሪንግ ነው አይደለ? ስለዚህ ማሰብ በደንብ ይፈልጋል። ማለት ኬሪንግ ይሄ እንክብካቤ ነው ለምናደርገው። ስለዚህ ይህንን እንክብካቤ ደግሞ ከልብ የመነጨ የራስም ደግሞ እንትን ይፈልጋል። ጄኒውን የሆነ ደግነትም ይፈልጋል። በተፈጥሮ በኔቸሩ ህመሙን ስለማውቅ ይበልጥ እንትን እላለሁ፣ ለመረዳት እሞክራለሁ። ፈርዘር የሆነ አለፍ ብዬም ለማገዝ እሞክራለሁ፣ እኔም ተጎድቼ ቢሆን ማለት ነው። እንደዛ ማድረግባቸው አጋጣሚዎች አሉ፣ ግን ሁሉም ሰው የሚያደርገው ነው። በእርግጥ እዚህ ያው ከሌላው የተለየ ነው የምልህ ይሄ ፕሮፌሽናሊ ከሚደረገው የተለየ ነገር የለውም፣ ግን ኢሞሽናሊ ሰፖርት ማድረግ በምችለው ነገር ፕላስ ደግሞ እኔን እያዩ እንዲጽናኑ ቤተሰብ ብዙ ጊዜ እንትን እላለሁ፣ እመክራለሁ። በጣም ኢሞሽናል ይሆናሉ። አሁን ለምሳሌ የመጀመሪያ ልጅ ሲሆን በጣም ከባድ ነው። የመጀመሪያ ልጅ እንደዚህ አይነት ነገር ሰምተው አያውቁም። እነዚህ አይነት ሰዎች ማለት ብዙ የሚነገርለት አይነት ነገር አይደለም፣ የተለመደ ነገር አይደለም። እና ያው ሲያጋጥማቸው በጣም ዲቫስትድ ይሆናሉ፣ በጣም እንትን ይላሉ፣ ይደነግጣሉ። እነሱን በማረጋጋት በደንብ ነው የሚረጋጉት ሲያዩም። እና ፖስብል አይመስላቸው መጀመሪያ ስነግራቸው እንደሚሰራ ፍጹም ጤናማ ሊሆን እንደሚችል ልጃቸው፣ ክትትል እንደሚያስፈልገው፣ መድኃኒቶችን ቢወስድ የተወሰነ እንደሚያግዘው እስከሚሰራለት ድረስ እሱን በማሳመን ደረጃ አግዛቸዋል ኢሞሽናል።
የልብ ህሙማን ህፃናት እንዲሰራላቸው ወይ ቀዶ ጥገና ሊሆን ይችላል ወረፋ ይዛሉ ብለሽኛል። ምን ያህል ህፃናት አሉ ወረፋ ያያዙ? በአማካይ አንድ ህፃን ለምን ያህል አመት ወይ ጊዜ ወራት ወረፋ ሊይዝ ይችላል?
በአማካይ ለሚለው ስፔሲፊክ የሆነ ካሽ ተደረገ ታይም ሰጥ አልችልም ያለው ነገር አሁን እንዴት ነው መሰለ በእርዳታ ነው እንትን የሚባለው የሚገኙት እነዚህ እቃዎች ሊሆን ይችላሉ። እቃዎች ይመጣሉ ወይም ደግሞ ሚሽን የምንላቸው አሉ። የውጭ ሀገር የህክምና ባለሙያዎች የተወሰነ የህክምና እቃ ለቀዶ ህክምና የሚያገለግል ሊሆን ይችላል፣ ለካቴተራይዜሽን ሊሆን ይችላል የሚያገለግሉ ለፕሮሲጀሩ የሚጠቅሙ እቃዎችን ይዘው የተማሪ ሰው ኃይልም ይዘው እዚህ ያሉትንም ለማገዝ ማለት ነው ይዘው የሚመጡበት ጊዜ አለ። መቼ ይመጣሉ አናውቅም። ዛሬ ሊሆን ይችላል ነገ፣ የዛሬ 2 አመት 3 አመት በኮቪድ ምክንያት ቆሞ ነበር፣ አሁን እስካሁን አልነበረንም። ና ስፔሲፊክ ታይም መናገር አይቻልም። ዛሬ ከመጣ ዛሬ የሚሰራሉ። እዚህ 2 አመትም 3 አመትም በመሃልም ከተገኘ እንደዛ። እዚህ ጥቁር አንበሳም የሚከታተሉ አሉ፣ 2-3 ቦታ ፎሎ አፕ የሚያደርጉ አሉ። አንዱ ጋር ቢቀና ተብሎ ማለት ነው ጊዜ የማይሰጡ አይነት ችግሮች ሲሆኑ፣ ስለዚህ ወደ በሺዎች የሚቆጠሩ ናቸው። ወደ 7000 ኢቭን ከዛም በላይ ሊበልጡ ይችላሉ። አሁን እንደዛ የሚቆጠሩ ህጻናት አሉ።
የልብ ህመም ባህሪው በትክክል ምንድነው እና በጣም አስከፊ ገጽታው ምትዩስ ምንድነው?
ያው አስከፊ ገጽታው መጨረሻ ላይ ነው እንትን ምንለው፣ አንዴ ፋይናንሻሊ በጣም ያዳክማል። እንደነገርኩ መድኃኒቶቹ ኤክስፔንሲቭ ናቸው፣ ውድ ናቸው። መቼ እንደሚሰራለ አጣቀ። ስለዚህ መድኃኒቶቹ ግድ ያስፈልጓል። ይበልጥ መሰራት የማይችልበት ደረጃ ላይ እንዳትደርስ ያግዟል። ስለዚህ እነዛ መድኃኒቶች እየወሰድክ ትቆያለህ። ከዛ በኋላም ደግሞ የሚያስፈልጉ መድኃኒቶች ሊኖሩ ይችላሉ፣ እንዳስፈላጊነቱ ሊኖሩ ይችላሉ። እነዚህ ማኔጅ ማድረግ የምንችላቸውን ነገሮች ማኔጅ ካደረግን በኋላ ያለውን ነገር እንኳን ለማስቀጠል መድኃኒት የመሳሰሉትን እነዚህ ነገሮች ለማስቀጠል የምንቸገርባቸው አይነት እንትኖች አሉ። የልብ ህመም ባህሪያት የምንላቸው በተፈጥሮ የህፃናትም ላይ ስለምሰራ ነው የምደባይም ከእሱ አንጻር ያለውን ነገር ለመናገር የምፈልገው ምንድን ነው፣ በተፈጥሮ ያልናቸው የልብ ችግሮች የምንላቸው አሉ። በተፈጥሮ የሚከሰቱ ማህፀን ጀምሮ ማለት ከእናታችን ማህፀን ጀምሮ የሚያጋጥሙ ህመሞች አሉ። ክፍተት ሊሆን ይችላል፣ የልብ ክፍተት፣ የልብ ግድግዳ ይኖራል። ወይም ደግሞ አራት ክፍል አለው ልባችን። በላይኛው ሊሆን ይችላል፣ በታችኛው ሊሆን ይችላል፣ ክፍተቶች ሊኖሩ ይችላሉ። ከዛ ውጭ ደግሞ ውስብስብ የምንላቸው አሉ። የልብ በሮች መጥበብ ሊሆን ይችላል፣ በተለያየ ኢንፌክሽን ወይም ደግሞ ከይሄ ከመተንፈሻ አካላት ችግር ጋር በተያያዘ ተደጋጋሚ የሆነ ኢንፌክሽን ሲያጋጥም እነሱ ላይም ችግር ያሳድራል፣ የልብ በሮች ላይ ማለት ነው። ይህን ተደምሮ ደግሞ ውስብስብ የምንላቸው አይነት የልብ ችግሮች አሉ። ተደጋጋሚ የሆነ ቶንሲል በተለምዶ የምንለው ቶንሲላይትስ ወይም ደግሞ ቶንሲላል ኢንፌክሽን ሲያጋጥም በተደጋጋሚ በሚያጋጥምበት ወቅት ለልብ ህመም የሚያጋልጡ ናቸው። እነዚህ በጣም እንደውም ግማሹ የኢትዮጵያ ማህበረሰብ አይደለም ኢቭን ገጠር እንኳን ሄደህ ብትጠይቅ ያውቁታል መድኃኒቱን፣ አንቲባዮቲኩን በምን ትሪት እንደሚደረግ ማለት ነው። ያመሃል ኢዝሊ ትሪት መደረግ የሚችል ነገር አሁን ኮምፕሊኬት አድርጎ ከዛ የልብ በር እስከማስቀየር መካኒካል ኤክስተርናል እስከሚገባላቸው ድረስ ከዛ በኋላ ገብቶም ደግሞ እንደነገርኩ ነው የደምን መቅጠርና መወፈር ሬጉሌት የሚያደርጉ ወይም ደግሞ ዲቴክት የሚያደርጉ የሚያስተካክሉ መድኃኒቶችን መውሰድ። ቶንሲል ነው የሚባለው አይደል? ቶንሲል ነው ይተወዋል። ቀዝቃዛ ነገር አይጠጣ፣ ትኩስ ነገር ስጪው፣ ዝንጅብል አፍልተህ ስጪው፣ እንደዛ ነው የሚባለው ብዙ ጊዜ። ይሄ ነገር ግን መታከም አለበት። በተደጋጋሚ በሚመጣ ሰዓት እንደነገርኳችሁ ፐርማነንት ዳሜጅ ያመጣል። የልብ በሮች ላይ ማስተካከል የማንችላቸው አይነት ዳሜጆች ዘላቂ ችግር ያመጣል። ያ ደግሞ ያው እንደሚያስፈልገው ማስፋት ሊሆን ይችላል ወይም ደግሞ መቀየር ደረጃ መካኒካል ሊያስፈልጋቸው ይችላል። ልጆቹ እስከ መቀየርም ደረጃ ያደርሳል። በደንብ የሚያዳምጣቸው ሰው ይፈልጋሉ። እናት በተለይ በጣም ክሎስ አታችመንት አላት ከልጇ ጋር በደንብ ቅርበት ስላላቸው ያለውን ነገር የሚያውቁት። ለመጥባት መቸገር ሊሆን ይችላል በደንብ አይሰውም ጡት ይሄ ሊሆን ይችላል። ላብ ማለት ሊሆን ይችላል። በጣም ላብ ያለባቸዋል እነዚህ ህጻናት። ዌይት ጌን ማድረግ ወይም ደግሞ ክብደት መጨመር አለመቻል፣ እነዚህ የመሳሰሉ ነገሮች ይታዩባቸዋል። በተደጋጋሚ እንዳልኩት የመተንፈሻ አካላት ችግር በተደጋጋሚ ሊያጋጥማቸው ይችላል። ይህን ሲያዩ ቶሎ ቢታወቅ አውትካሙ ጥሩ ይሆናል። ከተሰራ በኋላ ያለውን አውትካም ራሱ ይወስነዋል። ሙሉ ለሙሉ የመዳን እድል ይኖራቸዋል። አንዳንዴ ደግሞ ልብ በጣም ከደከመ በኋላ የልብ የመጭመቅ አቅም ከተዳከመ በኋላ የሚመጣ ታካሚ ሲሆን ደግሞ ያ ህክምና ከተሰራለት በኋላ ተጨማሪ ቀዶ ህክምና የሚፈልጉ አይነት ደረጃ ላይ ሊደርሱ ይችላሉ። ስለዚህ አርሊ ማውቁ የተሻለ ነው።
ለአድማጮች ለተመልካቾች በጣም ጠቃሚ የሆነ መረጃና ምክር ነው የሰጠሽው። በአሜሪካ ድምጽ ስም ደግሜ አመሰግናለሁ። እግዚአብሔር ይስጥልኝ።
እግዚአብሔር ይክፈልኝ። አመሰግናለሁ። ዝግጅታችንን ወደ ማጠናቀቁ ተቃርበናል። ከመሰናበታችን በፊት ግን በፕሮግራማችን ላይ ያላችሁን አስተያየቶች ወይም በዝግጅቶቻችን ቢካተቱ የምትሏቸውን ጥቆማ ለመስጠት በምን ታገኙናላችሁ? ተከታዩን ማስታወቂያ እንስማ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ዝግጅታችንን በዚሁ እናጠናቀቃለን። ፕሮግራሙን በማቀናበር አብራኝ ካመሸችው ብርሃን ኃይሉ እንዲሁም ዋና አዘጋጅ አሉላ ከበደ፣ ፕሮግራሙንም በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምፅ ባልደረቦች ጋር አብሬያችሁ የነበርኩት ስመኝሽ የቆየነኝ። ሰላም፣ ደህና ደሩ።